Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው ምሽት የጋቢና ጉዟችን በዋሽንግተን ዲሲ፣ በቨርጂኒያና በሜሪላንድ የሚገኙ ኢትዮጵያውያን የኢትዮጵያን መንግስት በመቃወም በአሜሪካ የውጭ ጉዳይ መስሪያ ቤት ሰልፍ በማካሄድ ላይ ናቸው።
ሰልፉን በተመለከተ በቀጥታ ከስፍራው ዘገባ ይኖረናል። በሌላ ዘገባ በዛሬው ዕለት በኮንሶ ሁለት ሰዎች በመንግስት ታጣቂዎች መገደላቸው ተገለጸ።
በተለይ ድራይደን በከባድ መሳሪያ በጥይት ጉሩምታ ወደ ሰፈሩ ዘልቆ በመግባት የአንድ ሰው ህይወት አልፏል። ሶስት ሰዎች በከባድ ሁኔታ ያው ቆስሏል። ከ50 የሚበልጡ ሰዎች እየተደበደቡ እየተቀጠቀጡ ታፍሰው ታስረዋል።
የተባበሩት መንግስታት አመታዊ ጉባኤ ኒውዮርክ ውስጥ ተጀምሯል። የዓለማችን መሪዎች ንግግር ለማድረግ በስፍራው ይገኛሉ። ባልደረባችን ሄኖክ ሰማዝጌር በቦታው ይገኛል። ከዛም በቀጥታ ዘገባ አለን።
በጋራ የምንሰራው ለምርጫና ለስልጣን ሳይሆን ለወቅቱ ጉዳይ መፍትሄ ለመሻት ነው ሲሉ ጥምረት ለብሔራዊ መግባባትና አንድነት በሚል የተሰባሰቡ ፓርቲዎች ተናገሩ። ዘገባ አለን። በቀድሞ ፍቅረኛዋ አሲድ ተደፍቶባት በከፍተኛ ስቃይ ላይ የምትገኝ ወጣትም ጉዳይ ይዘናል።
ሌሎች ዘገባዎችም ይኖሩናል። ጊዜ ከበቃን ሁሉንም እናካፍላችኋለን። በፌስቡክ አት ቪኦኤ አማሐሪክ ላይ በቀጥታ በሚተላለፈው ስርጭት አስተያየታችሁን ስጡን። ለአየር እናበቀዋለን።
ጋቢና ቪኦኤ አድማስ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ጤና ይስጥልኝ የቪኦኤ ጋቢና አድማጮች፣ ለሰዓቱ የተዘጋጁ አጫጭር ዜናዎች ጋር ዊንታ ኪዳኔ ነኝ። በዛሬው ዕለት በኮንሶ የሰው ሕይወት መጥፋቱ ተገለጸ። በደቡብ ክልል በኮንሶ ወረዳ ሁለት ቀበሌዎች ውስጥ የመንግስት ጸጥታ ኃይሎች አደረሱ በተባለው ጥቃት ሰዎች መገደላቸውንና መቁሰላቸውን ከ50 የማያንሱ ደግሞ መታሰራቸውን በኮንሶ ሕዝብ ተወክለናል ካሉት አንዱ ገለጹ። ገንዘብና ሌላ ንብረት እንደተዘረፈባቸውም ደግሞ አንድ የግል ተበዳይ ነኝ ያሉ ግለሰብ ለአሜሪካ ድምጽ ገልጸውልናል። የደቡብ ክልል መንግስት ቃል አቀባይን ለማግኘት የተደረገውም ጥረት ግን አልተሳካም። ከፍተኛ ቁጥር ያለው ሰው ዛሬ ከማለዳው 3:30 ጀምሮ ወደ ዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መስሪያ ቤት የሚያመራውን ጎዳና አጨናንቀውታል። የሁለት ወር እድሜ ያላቸው ህጻናትን የያዙ እናቶች ጨምሮ ህጻናት፣ ወጣቶች፣ አዛውንት በዛሬው የኢትዮጵያውያን ተቃውሞ ሰልፍ ላይ ተገኝተዋል። መፈክራቸው ደግሞ በኢትዮጵያ ለውጥ የመምጫው ጊዜ አሁን ነው የሚል ነው። የዚህ ዜና ሙሉ ዝርዝር በኋላ ይቀርባል። በኤርትራ መንግስት ላይ ተቃውሞ ያሰሙ የአገሪቱ ፖለቲከኛና ጋዜጠኞች ከታሰሩ ዛሬ 15 ዓመት ሆኗል። በመስከረም ወር 2001 ዓ.ም ኤርትራ 11 የመንግስት ባለስልጣኖች፣ 10 ጋዜጠኞችና ሌሎች ተቃውሞ ያሰሙ በርካታ ሰዎች በሀገሪቱ የጸጥታ ኃይሎች በቁጥጥር ስር የዋሉበት ቀን ነው። የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች ከፍተኛ ተመራማሪ ፌሊክስ ሆርን ለእነዚህ ሁሉ ሰዎች መታሰር ምክንያቱ አንድ ነው ይላል። እሱም ደግሞ ፕሬዚደንት ኢሳያስ አፈወርቂንና መሪነታቸውን በመንቀፋቸው ነው። ፌሊክስ ሆርን በሪፖርታቸው አክለውም እነዚህ ሰዎች ከ15 ዓመት በፊት ከታሰሩ ጀምሮ አንድም ሰው አይቷቸው አያውቅም። የት እንዳሉም የሚታወቅ ነገር የለም። ማናቸውም እስከዛሬ ፍርድ ቤት ቀርበው አያውቁም። በቤተሰቦቻቸውም መጎብኘት አይችሉም። በተባበሩት መንግስታት ድርጅት በኤርትራ የሰብአዊ መብት ጉዳዮች ላይ ልዩ ራፖርተር ሼላ ኪታሮት የኤርትራ መንግስት መስከረም 18 2011 ዓ.ም በቁጥጥር ስር የዋሉትን የአገሪቱ ከፍተኛ ባለስልጣናትና ጋዜጠኞች የት እንዳሉ እንዲያሳውቅ ጥሪ አቅርበዋል። በዚህ ሳምንት ለሚስተናገደው አመታዊ የተባበሩት መንግስታት ጉባኤ የዓለም መሪዎች ኒውዮርክ ውስጥ ይገኛሉ። የሶሪያው ጦርነትና የስደተኞች ቀውስ የፈጠረው ተጽዕኖ በጉባኤው ትኩረት የሚደረግባቸው አጀንዳዎች ናቸው። መሪዎቹ የሶሪያ ጦርነት ወደ ሌሎች ሀገሮች እንዳይዛመት ይሻሉ። ቀደም ሲል የዩናይትድ ስቴትስ ሩሲያ የሶሪያው ግጭት በተኩስ አቁም ለመቋጨት አስፈላጊውን እርዳታ እንደሚላክ ተስማምተዋል። የዚህ ዜና ዝርዝር በኋላ ይቀርባል። ለዛሬ የተዘጋጀው ዜና እስካሁን ነበር። ወደ ተቀሩት የጋቢና ቪኦኤ ዝግጅት ላሸጋግራችሁ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን እናመራለን። ቁጥሩ እጅግ የበዛ ሰው ከማለዳ 3 ሰዓት ተኩል ጀምሮ ወደ ዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሚያመራውን ጎዳና አጨናንቆታል። የሁለት ወር እድሜ ያላቸው ህጻናትን የያዙ እናቶችን ጨምሮ ህጻናት፣ ወጣቶች፣ አዛውንትና አባቶች ሳይቀሩ በዛሬው የተቃውሞ ሰልፍ ላይ ተገኝተዋል። መፈክራቸው ደግሞ ለኢትዮጵያ ለውጥ የማምጫው ጊዜ አሁን ነው የሚል ነው። ተቃውሞ እየተካሄደ በሚገኝበት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ደጃፍ ላይ የሚገኘው ባልደረባችን አሉላ ከበደ መስመር ላይ ነው። አሉላ እንዴት ዋልክ?
እንደምን ዋልሽ ሲሆን
በቀጥታ ወደ ሪፖርቱ እንድታመራ ነው የምጋብዝህና ምን ያህል ሰው ይሆናል በቦታው የተገኘው? በእርግጥ የሰውን ብዛት መገመት በጣም አስቸጋሪ እንደሆነ እረዳለሁ። ነገር ግን እንደው የአይን ግምት ካለህ ምን ያህል ህዝብ በቦታው እንደተገኘ፣ ማን ይህንን ሰልፍ እንዳዘጋጀው አብራርተህ ብትጀምርልን።
መልካም ሲሆን እንዳልሽው ግምቱን መስጠት ያስቸግራል። የፓርክ ፖሊሶችን ቀድሞ እንደምናደርገው ለማማከር ሞክር ያለው የቁጥሩን ግምት በመስጠት የተሻለ ግምትም ስላላቸው በጦር ምንጭነትም ስለሚጠቀሱ ያንን ማግኘት አልቻልኩኝም። ግን ምናልባትም በቅርብ ጊዜያት ካየናቸው የተቃውሞ ሰልፎች በሙሉ በእጅጉ የላቀ ነው ማለት ያስደፍራል። የተለያዩ ረድፎች ያላቸው ብዙ ስብስብ፣ ቅድም እንደገለችው ከህፃን እስከ አዛውንቶች ድረስ የ21 ቀን ጨቅላ ህፃን የያዘች ራሷ ከወለደች 21 ቀን የሆናት እናት ከባለቤቷና ከህፃን ጋር አይቻለሁ። ለማነጋገር የምትል ነበረኝ። በኋላ ላይ በሚኖረው ስታችን ድምጻቸውን ለማካተት እንሞክራለን። እድሜያቸው 60ዎችና 70ዎች ውስጥ ያሉ አዛውንቶች ተመልክቻለሁ። ከዚህ ቀደም ለሰላማዊ ሰልፍ የመውጣት እድል ያልነበራቸው ወይንም የመውጣት ፍላጎቱ ኖሯቸው ያልሞከሩ ሰዎች አግኝቻለሁ። በጣም ስብጥሩ ብዙ ነው። ከሜልበርን አውስትራሊያ የመጣች ወጣት አይቻለሁ። ከኦሃዮ አካባቢ፣ ከኦሃዮ ክፍለ ግዛት የመጡ ወጣቶች አሉ። በጣም በርካታ ህዝብ በማያቋርጥ ዝናብ ውስጥ፣ ከፍተኛ የሚባል ዝናብ አይደለም እንደ ካፍያ ከጠዋቱ ማለዳው ጀምሮ የሚዘንብ ነው። በዛ ውስጥ ያለማቋረጥ የሚደረገው እንቅስቃሴዎች ሲሳተፉ ነው ያየኋቸው እና ቁጥሩ ትልቅ ነው የሚለው ግምት ቀላል ካልሆነ በቀር በብዙ የህንፃ ረድፎች ልንለካው የምንችል የመጀመሪያው ጫፍ ላይ ሆኜ የመጨረሻው የማይታይ በርካታ ህዝብ በዝናብ ውስጥ ተሰልፎ አይቻለሁ እና ትልቅ ቁጥር ነው ያየሁት።
ማን ነው አዘጋጀው?
የዋሽንግተን ዲሲ ግብረ ኃይል የሚባለው በዋናነት ይገኛል። ሌሎች በፖለቲካ እንቅስቃሴ ውስጥ የሚሳተፉ በርካታ ቡድኖች አብረዋቸው እንደሰሩ ገልጸውልኛል። በኋላ ላይ አዘጋጆችን የማነጋገር እድል ስለሚኖረኝ ብሎ ቅርሱን እንሰጣለን።
በኋላ ላይ ሰፋ ያለ ሪፖርት እንደሚኖር ተስፋ አደርጋለሁ። ለአሁኑ ግን ለጋቢና ቪኦኤ አድማጮች ዋና አላማውና የተላለፈው መልእክት ምን እንደነበር እስቲ ጠቀስ አድርግልን።
በዋናነት ሲሆን ቅድም የገለሽው ነው በኢትዮጵያ ውስጥ በአሁኑ ሰዓት የሚካሄደው ያሉትን በብዙዎች ላይ እየደረሰ እንዳንዳንዶች ማገላለጽ ወገን የለየ ብለው የቀበሉት የገለጹትን በሰዎች ላይ የሚደርስ ስቃይ፣ እንግልትና ብዙዎች የተገደሉበት ሁኔታ ያለምንም ጊዜ አሁኑኑ መቆም አለበት። የኢትዮጵያ መንግስት የሚፈለጉትን እርምጃዎች ለመውሰድ ጊዜ አሳልፏል እንጂ ገና የቀረው የለም ነው የሚሉት። በኢትዮጵያ ውስጥ ለሚመጣ ለውጥም በመግቢያሽ እንደጠቀሽው ጊዜው አሁን ነው የሚሉ መፈክሮችን ያዙት። አላማቸውም ይኸው ነው። በውጭ ጉዳይ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ተገኝተው ለአፍሪካ ደስክ ለሚባለው ክፍል ጥያቄያቸውን ያዘለ የስድስት ገጽ ጽሑፍ አቅርበዋል። ለጊዜው በቀጥታ የተሰጣቸው መልስ እንደሌለ ነው የተረዳሁት። የሚጠብቁት መልስ እንዳለና ከእነሱ ጋር ግንኙነታቸውን እንደሚቀጥል ከዚህ ቀደም እንደሚያደርጉት ሁሉ መልስ እንደሚጠብቁ ገልጸውልኛል።
በኢትዮጵያ መንግስት ላይ እንግዲህ ተቃውሞ ሲያቀርቡም ያነሷቸው ምክንያቶች ዘርዘር አድርገህ ለማቅረብ ሞክረሃል። እንደው በዋናነት በዚህን ሰዓት በኢትዮጵያ ይህን እንደዚህ አይነት ድርጊት እየተፈጸመ ነው ብለው ያነሱት ነገር አለ?
በአሁኑ ሰዓት በብዙ መቶዎች በኢትዮጵያ ውስጥ የተገደሉበትን በዋቢነትም በኢትዮጵያ ያለውን በመረጃ በኢትዮጵያ መንግስት ጭምር ችግር ደርሷል የሚለውን የተቀበሉበትን ሁኔታ ዋቢ ያደርጋሉ። ብዙዎች መሞታቸው፣ ብዙዎችም ለስቃይ መዳረጋቸውና መቁሰላቸው ዘገባዎች የሚቀርበ ነው እና ምናልባት የቁጥር ልዩነት ካልሆነ በስተቀር ያ እየደረሰ ነው ያለው። አሁንም አልተቋረጠም የሚሉት ግድያና አስቃይ አሁኑኑ እንዲቆም የሚል ጥያቄ ነው በዋናነት ያነገቡት። የመጨረሻው ቅድም የገለጽሽው በኢትዮጵያ ለውጥ የሚመጣበት ሰዓት አሁን ነው የሚለው ነው።
ምንድን ነው ማጠቃለያው? አሁን ከዚህ በኋላ ቀጥሎ የሚያደርጉት ነገር አለ ወይስ ጨርሰዋል ስብሰባ ተቃውሟቸውን?
አሁን እየተበተነ ነው። ከዋይት ሀውስ ደጃፍ ከደረሱ በኋላ እና ሰላማዊ ሰልፍ ምክክሮች እያሰሙ እዚህ ከደረሱ በኋላ አሁን 14ኛውን ጎዳና አስከትሎ እየሆነ ነው ያሉት። የናሽናል ሂስትሪ ሚውዚየም የሚባለው የብሔራዊ ታሪክ ቤተ መዘክር አካባቢ ደርሷል። ረጅም መንገድ የመጡት አሁን ወደ ማረቂያውና ሰው ከፊት ለፊት የሚራመድበት ሁኔታ ነው ማየው። የተበተነ ነው።
አሉላ፣ እንግዲህ በጣም እናመሰግናለን ለዘገባ። በኋላ ላይ በምሽት በሚኖረው ጊዜ ሰፋ ያለ ዘገባ እንደምታቀርብልን ተስፋ እናደርጋለን። በጣም እናመሰግናለን።
በዛሬው ዕለት በኮንሶ የሰው ህይወት ታጣቂዎች መጥፋቱ ተገለጸ። በደቡብ ክልል በኮንሶ ወረዳ ሁለት ቀበሌዎች ውስጥ የመንግስት ጸጥታ ኃይሎች አደረሱ በተባለው ጥቃት ሰዎች መገደላቸውና መቁሰላቸውን ከ50 የማያንሱ ደግሞ መታሰራቸውን በኮንሶ ህዝብ ተወክለናል ካሉት አንዱ ገለጹ። ገንዘብና ሌላ ንብረት እንደተዘረፈባቸው ደግሞ አንድ የግል ተበዳይ ነኝ ያሉ ለአሜሪካ ድምጽ ገልጸዋል። የደቡብ ክልል መንግስት ቃል አቀባይን ለማግኘት ያደረግነው ጥረት አልተሳካም። መለስካቸው አማሃ በዚህ ጉዳይ ላይ ዝርዝር አለው።
የኮንሶ ህዝብ ቀደም ሲል በዞን ደረጃ አስተዳደር እንዲዋቀርለት ያነሳውን ጥያቄ ለመንግስት እንዲያቀርቡ ተወክለናል ከሚሉት 23 ሰዎች መካከል አንዱ አቶ ገመቹ ገንሴ ዛሬ በኮንሶ ተከናውኗል ያሉትን ድርጊት ዘርዝረዋል። በተለይም በሁለት ቀበሌዎች ተፈጽሟል የሚባለውን በእርሳቸው አገላለጽ መንግስት የኮንሶን ህዝብ በመሳሪያ ኃይል ለማንበርከክ ያለውንና ይፋም አድርጎታል ያሉትን እቅድ በተግባር ያሳየበት ነው ብለዋል። ዛሬ ጠዋት መከላከያ ሰራዊት፣ የደቡብ ክልል ልዩ ኃይልና የፌዴራል ፖሊስ በሁለቱ ቀበሌዎች ፈጽመዋል ያሉትን ድርጊት አቶ ገመቹ ገንሴ በሚከተለው ሁኔታ አብራርተዋል።
ዛሬ ማለዳ ከ10 ሰዓት ጀምሮ ሁለት ቀበላትን ከበው ነበር። እነዚህ ቀበላት በከተማ ዙሪያ የሚገኙ ድራይተንና ዶካቶ የሚባሉ ቀበላት ሲሆኑ በተለይ ድራይተን በከባድ መሳሪያ በጥይት ውርምታ ወደ ሰፈሩ ዘልቆ በመግባት የአንድ ሰው ህይወት አልፏል። ሶስት ሰዎች በከባድ ሁኔታ ያው ቆስሏል። ከ50 የሚበልጡ ሰዎች እየተደበደቡ እየተቀጠቀጡ ታፍሰው ታስረዋል። ቤቶች እየተሰበሩ፣ ሳጥኖችም እየተሰበሩ የግለሰቦች ንብረት ከጥቅም ውጭ አድርጓል፣ ዘርፏል። ገንዘብ ሁሉ እየተዘረፈ ነው ያለው እና ይህንን ነው በዚህ ማለዳ በከባድ ሁኔታ እየፈጸሙ አሉት።
አቶ አያኖ ኮሲያ ባሳ ጥቃት ተፈጽሞባቸዋል ከተባሉት ሁለት ቀበሌዎች በዱሪያቴ ቀበሌ እንደሚኖሩ ገልጸዋል። የጸጥታ ኃይሉ ወደ አካባቢያቸው እንደደረሰም የሆነውን እንዲህ ገልጸውታል።
ወጣትና ወንድ የሆነውን ሁሉ ከመንደር ካባረሩ በኋላ ቤት ለቤት እየገቡ መዝረፍ ጀመሩ። በሮችን ሰባብረው ሳጥኖችን በመሰባበር ገንዘብ በብዙ የሚቆጠር ገንዘብን ዘርፈዋል። ለአብነት የራሴን ቤት ገብተው ወደ 5000 ብር ከዘረፉ በኋላ ንብረትን በእሳት ካቃጠሉም በኋላ 5 ሞባይሎች ከነ ባትሪ ጋር ዘርፈው ነው የሄዱት። በተጨማሪም ደግሞ ወንድሜን ደብድበውት ከጥቅም ውጭ ካደረጉ በኋላ ወደ እስር ቤት ወስደው ሄደዋል።
ተፈጸመ የሚባለውን ግድያና ሌላም ጉዳት አቶ አያኖ ለቪኦኤ በዝርዝር ገልጸዋል።
አካል ኢየሱስ ቸርች የሚባል አለ። እዛ አካባቢ አንድ ሰው ትኩሰው ከገደሉ በኋላ ሬሳውን በድብቅ ወስደው በፕላስቲክ ወይም በሸራ የሚባል ነገር ጠቅልለው የሬሳውን ደብዛ ለማጥፋት ወዴት እንደወሰዱ አይታወቅም። በሌላው ደግሞ 50 ሰው በላይ የሚሆን ሰዎችን እስር ቤት አስገብተዋል ማለት ነው። የአካል ጉዳት ያደረሱበት ደግሞ 5 ሰዎች አሉ። አቶ ሳጎያ ቹቻ ጋርሰ የሚባል የሁለት ልጆች አባት ከጉልበቱ ተኩሰው እንግዲህ ከጥቅም ውጭ አድርገው አሁን ከአራት ዲስትሪክት ሆስፒታል ይገኛል።
ሌሎቹ መምህር በርሻ አካሄዶ የ8 ልጆች አባት በጥይት እግራቸው እንደተመቱ፣ አቶ ፋሲካ ፍሬው አገጫቸው አካባቢ በጥይት የተመቱ፣ ወጣት ተስፋዬ ኮሴ ገለዴ ቀኝ እጁን በጥይት እንደተመታ፣ አቶ ገዛኝ ፉንድራ የስድስት ልጆች አባት ወገባቸውን በሰደፍ ክፉኛ እንደተመቱ፣ ወጣት አያነው ቱሬ መደብደቡንና እነዚህ ሁሉም ሆስፒታል መግባታቸውን ገልጸዋል። ይሁንና እሳቸው ይህን ዝርዝር ከሰጡን በኋላ ሆስፒታል እንደገቡ ከነገሩን አንዱ ሰጉሪያ ጩጫ ገርፌ ሕይወታቸው ማለፉን አቶ ገመቹ ገንሴ ለቪኦኤ ተናግረዋል። በመንግሥት በኩል ስለ ሁኔታው ያለውን ማብራሪያ እንዲሰጡን ለደቡብ ክልል መንግሥት ቃል አቀባይ ለወይዘሮ ሂክማ ሀይረዲን በተደጋጋሚ ደውዬ ነበረ። ስብሰባ ላይ እንደሚገኙ ገልጸውልኛል። በአጭር የጽሑፍ መልእክትም ይህንኑ አሳውቀውኛል። በዚህ ምክንያት ለዛሬ ሊሳካልኝ አልቻለም። በነገ ዕለት ማብራሪያውን ለማግኘት ጥረቴን እቀጥላለሁ። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ቀጣዩ ሪፖርታችን የሚያመራው ወደ ኒውዮርክ ነው። ዓመታዊው የተባበሩት መንግስታት ጉባኤ ኒውዮርክ ውስጥ ተጀምሯል። የዓለማችን መሪዎች ንግግር ለማድረግ በስፍራው ይገኛሉ። ባልደረባችን ሄኖክ ሰማእግዜርም በቦታው ይገኛል። ዛሬ እዚህ በጋቢና ስቱዲዮ ውስጥ የለም፣ መስመር ላይ ግን በስልክ አለ። ሄኖክ እንደምን ዋልክ? ለኢትዮጵያ ደግሞ እንደምን አመሸህ? የጉባኤውን አጀማመር በተመለከተ ልትነግረን ተዘጋጅተሃል? ሄኖክ ይሰማል? ስልክ ይቆራረጣል። የት ነው ያለኸው?
አሁን የሰማችሁን?
ሄሎ
ሰማችኋል ወይ?
አሁን ይሰማናል። በኒውዮርክ እና በዲሲ መካከል እንደዚህ ያለ የኔትወርክ መቆራረጥ መኖሩን አላወቅኩም ነበር።
በጣም በነገሮች ላይ አንዱ ነገር እሱ ነው። የጸጥታና ደህንነት ጥበቃው በጣም ተጠናክሮ ነው ያለው። ኒውዮርክ ከተማ ዛሬ ጠዋት ዝናብ እየዘነበ ዳመና አፍሎ ነው የዋለው። መንገዶቹ ወደዚህ ወደ ተባበሩት መንግስታት ህንፃ ራሱ ለመምጣት የሚፈጀው ጊዜና የመንገዱ ያለው የኒውዮርክ ፖሊስ ባልደረቦች ግምት የነሱን ማለት ይቻላል። ይሄ የሆነው ደግሞ
ምናልባት በኒውዮርክ ፍንዳታው ጋር በተያያዘ
ፍንዳታው ጋር በተያያዘ ጸጥታ ሁልጊዜ ቢሆን ይጠናከራል። አሁን ግን ጠበቅ ብሎ ነው ያለው እና የተባበሩት መንግስታት ጠቅላላ ጉባኤም ውይይቶቹ በተወሰነ ደረጃ ዘግየት ብለው የተጀመሩበት ሁኔታ ነው ያለው። ግን በዛሬው ዕለት የዓለም መንግስታት እየተወያዩ ያሉት በተለይ ዓለምን እያነጋገረ ያለው የስደተኞችና የፍልሰተኞችን ጉዳይ አስመልክቶ ምን እናርግ በሚል ከእያንዳንዱ ሀገሮች መሪዎች ንግግራቸውን እያሰሙ ላይ
በቀጣይ የሚያነሷቸው ጉዳዮች ምን ምንድን ናቸው? ከስደተኝነት ጉዳይ በተጨማሪ እንደው በዚህ ጉባኤ በዋናነት ዓለምን አንገብጋቢ ጉዳዮች ተብሎ የተነሱት ነገሮች ምን ምንድን ናቸው የሚነሱት? በቀጣይም ፕሮግራሞቹ ደርሰው ከሆነ
አሁ እንግዲህ የዓለም ምጣኔ ሀብት እድገትን በተመለከተ በተለይ በሚቀጥለው ዓመት እድገቱ እንደሚያዘግም ይጠበቃል እና ይህንን አስመልክቶ ሀገራት የግላቸው የፋይናንስ የገንዘብ ይዞታቸውን አስመልክቶ በይፋም እንደዚሁም ደግሞ እርስ በርስ የሚወያዩበት ይሆናል። ከዛ በላይ ደግሞ የዓለም አቀፍ የዓለም ደህንነትና ጸጥታ ጉዳይ የሚያሳስባቸው መሪዎችም ተገናኝተው ውይይት ያደርጋሉ። እንግዲህ እያንዳንዱ ሀገር በይፋ ከሚያደርጓቸው ንግግሮች ውጪ ይህ አጋጣሚ መሪዎች እርስ በርስ ተገናኝተው ውይይት የሚያደርጉበት ነው።
የኢትዮጵያ መንግስት መሪዎች ይገኛሉ። የኤርትራስ እንደው በዚህ አመት የተለየ ነገር ይኖር ይሆናል?
እንግዲህ እንደሚታወቀው ኤርትራ በጣም በርካታ ዜጎቿ በባህር ላይ ያለቁባት ሀገር ነች።
ሄኖክ አልሰማንህም። የዚህን ጥያቄ መልስ እውነት አልሰማንህም። እንደ አንድ ድገምልን።
ኢንተርኔትም ኔቶ ሆኗል ዛሬ ነው። የኤርትራ በፍልሰተኞች እና በስደተኞች ሁኔታ በጣም የተጠቃች ሀገር፣ ዜጎቿ ደግሞ በባህር የሚመጡባት እና በርካታ ወጣት ሀገር የሚመጡባት። ኤርትራው ፕሬዚዳንት ኢሳያስ አፈወርቂ ከፍተኛ የፖለቲካ አማካሪ አቶ የማነ ገብረአብ እዚህ በተባበሩት መንግስታት ድርጅት ንግግር ያደርጋሉ። በአጠቃላይ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አርብ ዕለት እንደሚናገሩ ነው ለአጠቃላይ ጉባኤው የወጣው ጊዜ ሰሌዳ የሚመለከተው የኤርትራው ፕሬዚዳንት ግን የሉም። በከፍተኛ ውጭ ጉዳይ ሚኒስትርና በከፍተኛ የፖለቲካ አማካሪያቸው ነው የተወከሉት።
የጸጥታ ሁኔታ ምን ይመስላል? እንግዲህ በኒውዮርክ ባለፈው ቅዳሜ ሌሊት ፍንዳታ ተከስቷል። ከፍንዳታው ጋር በተያያዘ የከተማው በስብሰባው አዳራሽ ያለው የጸጥታ ሁኔታ ምን ይመስላል? እሱን አስረዳንና ኔትወርክ በጣም ስለሚቆራረጥ ሰፋ ያለ ዘገባ በነገው ዕለት ይዘህ እንደምትመጣ እንጠብቃለን። እሱን ነግረህ እንሰናበት።
መልካም። እንግዲህ ኒውዮርክ የተለያዩ አካባቢዎችም ሲንቀሳቀስ ነበረ ትናንት። የከተማው እንቅስቃሴ ቀጥሏል። ምንም የቆመበት ነገር የለም። ነገር ግን ወደ ተባበሩት መንግስታት ህንፃ ወዳለበት አጋማሽ ወደ ምስራቃዊ የኒውዮርክ ክፍል በሚካሄድ ጊዜ ያለምንም ማጋነን ካሉት መኪናዎች ግማሹ የኒውዮርክ ፖሊስ ዲፓርትመንት መኪናዎች ናቸው። ጸጥታው በጣም ተጠናክሮ ነው ያለው። ዝናብ እንኳን ናቸው ነው ዝናብ ላይ ቆመው ጸጥታ እያስተምሩ ያሉት።
በጣም እናመሰግናለን ሄኖክ። በነገው ምሽት ሰፋ ያለ ዘገባ እንደምታመጣ ተስፋ እናደርጋለን። ለዛሬው በዚህ እንሰናበታለን።
ለእኔ ተመኙልኝ።
እንመኛለን።
helow jigjiga helow goday helow qabri dahar helow dhagax buur helow diri dhabe helow shimil gabina voa gabina 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 waxaad dhageysanaysaan gabina voa gabina gabina gabina
በጋራ የምንሰራው ለምርጫና ለስልጣን ሳይሆን ለወቅቱ ጉዳይ መፍትሄ የ16ቱ ፓርቲዎች ጥምረት የተናገሩት ነው። በጋራ የምንሰራው ለምርጫና ለስልጣን ሳይሆን ለወቅቱ ጉዳይ መፍትሄ ለመሻት ነው ሲሉ ጥምረት ለብሔራዊ መግባባትና አንድነት በሚል የተሰባሰቡ ፓርቲዎች ተናገሩ። እነዚህ ፓርቲዎችና ሌሎችም ወገኖች እንዲሰባሰቡ ተነሳሽነቱን የወሰደው ማህበር በበኩሉ ከገዢው ፓርቲና ከአገሪቱ የሃይማኖት መሪዎች እስካሁን በጎ ምላሽ አለማግኘቱን አስታውቋል። የኢትዮጵያ ሕዝብ ስለ ሃይማኖት መሪዎች ሊጸልይ እንደሚገባም ነው የማህበሩ ሰብሳቢ አቶ ፋንታሁን ብርሃኑ የጠየቁት። እስክንድር ፍሬው ዘገባ አለው።
ጥምረት ለብሔራዊ መግባባት በሚል የተሰባሰቡት 16 ፓርቲዎች በወቅቱ የኢትዮጵያ ጉዳይ ላይ መምከራቸውን እንደቀጠሉ እየገለጹ ነው። የኢትዮጵያ ራዕይ ፓርቲ ኢራፓ ፕሬዝዳንት አቶ ተሻለ ሰብሮ እንደሚሉት ጥምረቱ ህጋዊ ሰውነት እንዲያገኝ እየተሰራ ነው። የጥምረቱ አባላት ከሆኑት ፓርቲዎች የተወሰኑት የሀገር አቀፉ የፖለቲካ ፓርቲዎች ምክር ቤት አባላት ናቸው። ከገዢው ፓርቲ ጋር ሲሰሩ ቆይተዋል ሲሉም አንዳንድ ተቺዎች ይናገራሉ። የኢትዮጵያ ራዕይ ፓርቲ ፕሬዝዳንት አቶ ተሻለ ሰብሮ ግን ወቅቱ አንዱ ሌላውን የሚፈርጅበት ሊሆን እንደማይገባ ያሳስባሉ። ጥምረቱ እየሰራ ያለውም ለምርጫና ለፖለቲካ ስልጣን ሳይሆን አገር ለማዳን እንደሆነ በመግለጽ ትችቱን ያጣጥላሉ።
አዎ እርግጥ ነው፣ እዚሁ ሽብጥሩ ስትመለከተው የክልል ፓርቲዎች ይበዛሉ፣ እንዳም ደግሞ በጋራ ምክር ቤት ውስጥ ያሉት አባላት። ይህ ማለት ምንድን ነው? አንድም ህገ መንግስታዊ መብት ነው። በሰላማዊ ብሔራዊ መግባባትንና እርቀ ሰላምን ለማውረድ አንደኛ ህገ ደንቦቻቸው ወይም ፖለቲካ ፕሮግራማቸው እስካልተቃወመ ድረስ፣ ሁለተኛ እነሱም ዜጎች ናቸው። የኢህአዴግም አባላት እኮ ዜጎቻችን ናቸው። ችግሩ ያለው ቁንጮ ላይ ነው። ያ ቁንጮ ከላይ መፈሰስ ጀመረ። ችግር ህብረተሰቡን እና አባሎቻችንን በሙሉ አባል ሆንም አልሆንም በሙሉ ኢትዮጵያን ዜጎች 100 ሚሊዮን የሆኑ ዜጎች እንዳይበክልና ሀገር አልባ እንዳንሆን መጠንቀቅ ስላለብን ይህ ጉዳይ ማንንም ሊያካትት ይገባል። ኢህአዴግ የምንዋጋው ነው በሰላማዊ ትግላችን። ስልጣንን በአግባቡ አልተጠቀምክምና ልቀቅ እያልንበት ባለንበት ወቅት ላይ እሱም ቢሆን በብሔራዊ መግባባት መጥቶ ቦታውን ወንበሩን ካላዘ በእኩል ድምፅና በእኩል ማንነቱ ካልሆነ በስተቀር ኢትዮጵያ አሁንም አንድ ውድ ለመሆን ጊዜ ይወስድባታል። በዛ መካከል ብዙ ነገሮች ይበላሻሉ። ከዚህ አኳያ የመግባባት ሰነድ ጥምረት ይህ አካል በአንድ በተወሰነ ክልል ብቻ ወይም ግለሰብ ወይም ፓርቲዎች ብቻ አይደለም ያነጣጠር፣ ሁሉንም ነው። ሆኖም ግን እኛ መሄድ ያለብን እርቀት እንሄዳለን። ሌሎችንም 3 ፓርቲዎች ናቸው ሀገር ውስጥ ያሁን የቀሩት ከተማችን ውስጥ። ከእነሱም ጋር ሆን እኛን ለመሳት ዝግጁ ነው የምንሆነው። እነሱም ከእኛ ጋር ሊሰሩ ደስ ይናላል። ልዩነት የለንም።
ፓርቲዎቹ እንዲሰባሰቡ የማግባባቱን ስራ የሰራው የመግባባት አንድነትና ሰላም ማህበር የተሰኘ ድርጅት ነው። በታህሳስ 2005 ዓ.ም ህጋዊ ሰውነት ያገኘው የዚህ ማህበር ስራ አስኪያጅ አቶ ፋንታውን ብርሃኑ ለቪኦኤ እንዳስረዱት የነርሱ ድርሻ መንገዱን ማመቻቸት ነው።
እኛ ባለድርሻ አካላትም መሰብሰብ ነው። ወደ ሸንጎ በሚመጡበት ሰዓት ሀገራዊ ችግሮችን፣ ጥናታዊ ጽሁፎችን እናቀርባለን። በዚህ ጉዳይ ላይ ምን ይሻላል የሚለውን ያን መድረኮችን ለነሱ መተው ነው። ሊሻል ወደሚችለው ጉዞ የመጓዝ የኢትዮጵያ ዝውክልና ያላቸው አካሎች እነሱናቸው የሚለው ነው።
ከተቃዋሚ ፓርቲዎች በተጨማሪ ለገዢው ፓርቲ አባል ድርጅቶች ለኦህዴድ፣ ብአዴን፣ ደኢህዴንና ህወሓት ጥሪ አቅርበው እንደነበር አቶ ፋንታውን አስተውሰዋል። እስካሁን አውንታዊ ምላሽ እንዳላገኙም ጠቅሰዋል። ከሁሉም የበለጠ ቅሬታ ያሳደረባቸው ግን የሃይማኖት ተቋማት መሪዎች አለመተባበር መሆኑን ተናግረዋል።
ነሐሴ 26 ቀን በደሴ አንድ አባታችን ነፍሳቸውን ይማርና ሼህ ሁሴን መሰሉን ባለሳሳት እሳቸው በሽብርተኛ ተገደሉ ተብሎ ለሳቸው በሁሉም ክልሎች ሰላማዊ ሰልፍ ተደረገ። ሀገርን ለሚያክል ነገር ግን እቺን ሀገር ለማዳን ግን የሃይማኖት አባቶች ያን የተደረገውን ያህል ቀርቶ እንኳን ጉባኤ አከናውነው እንኳን የጋራ ጉባኤ ምዕመናን ሰብስቦ ዓለም የሃይማኖት ተቋማቶች በጋራ ስብስብ ተቀምጠው ግን እቺን ሀገር ለማዳን ግን ቅንጣት ያክል ያሰቡት ነገር ሀሳቡም የላቸውም በውስጣቸው። በዛን ጊዜ ትዝ ይለያል፣ በተለይ ኦርቶዶክስ ሃይማኖት መስቀላቸውን ይዘው ነው በሙሉ የወጡት። በዛ እንትን ላይ እኛ ጉባኤ ነበረን ነሐሴ 5 ግጭትን በማስወገድ ዙሪያ ላይ ባለድርሻ አካላትን ጠርተን ነበር። ያ ጉባኤ እንዳይከናወን ህጋዊ ፈቃድ የአዲስ አበባ መስተዳድር ያ ፈቃድ እያለ እንኳን ለ24 ሰዓት ያህል ያለምንም ጥያቄ በእስር ቤት ያጉ ስብሰባው ሰልፉ ከተጠናቀቀ በኋላ ነው ለምሳሌ ከእስር የተፈታው። ጉባኤም እንዳይከናወን ሌሎችን ማሰናከሏቸው ይሄ አይነት ሁኔታ። ስለዚህ የሃይማኖት ተቋማት አባቶች ሁሉንም የማምጣት ወደ እነሱ አቅሙ ከምንም ነገር በላይ አላቸው። እነሱ ውይይት ካደረጉ ምዕመኑን ጠሩት ማለት ምዕመኑ ማለት የኢትዮጵያ 100 ሚሊዮን የኢትዮጵያ በሙሉ ማለት ነው። ፖለቲካ ፓርቲዎችን ባንም ሳትፎ ላድርጅ ላይደግፋቸው የሚችል ይሆናል። እነዚህ ግን ሁሉንም የገዢው ፓርቲም ሆነ የሌሎችንም ፓርቲ አባላትም ሆነ ምዕመኑን በሙሉ ሰው ሆኖ ለሰው ሰው ሆኖ ሲቆም መቼም ህሊና የሌለው ሰው ማንም ሰው የለም። ለመልካም ነገር ማይቆም ማንም የለም። ይህ የህሊና ስራ ነው፣ ሰውን መታደግ ማለት ነው። ለዚህ መላው የኢትዮጵያ ህዝብ በሙሉ ከጎናቸው መቆም የሚችል አቅሙ ነበራቸው። ይሄን አቅም መጠቀም አልቻሉም፣ ተዳፍነው ነው ያሉት። ስለዚህ በዚህ አጋጣሚ ስለነሱ ነው ማስተላለፍ ፈልገው የኢትዮጵያ ህዝብ ሰሚ ጆሮና አስተዋይ አይምሮ እንዲሰጣቸው ስለነሱ ጸሎት ሊያደርግ ይገባል ይላሉ በዚህ አጋጣሚ።
እናም ገዢው ፓርቲ የጥምረቱ አባላት አሳሳቢ ያሉትን ወቅታዊ የፖለቲካ ችግር ለመፍታት ለጀመሩት ጥረት ምላሽ አለመስጠቱ ነው የተጠቆመው። ሊያዘጋጁ ላሰቡት የብሔራዊ እርቅ መድረክ መካሄድ ዋስትና የሚሆኑ እርምጃዎችም ለጊዜው እየታዩ አይደለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የጋቢና ጉዟችን በመጠናቀቅ ላይ ነው። መጨረሻ ላይ የምናቀርበዋለን ብለን የገባነው ሪፖርት ነበረ። መሰረት ንጉሴ የተባለች ትምህርቷን ከአስረኛ ክፍል አቋርጣ በዳንግላ ከተማ ትኖር የነበረች ወጣት በአሲድ በቀድሞ ፍቅረኛ አሲድ ተደፍቶባት በከፍተኛ ስቃይ ላይ እንደምትገኝ ገልጸን ነበር። የእሱ ሪፖርት ሰዓት ስላልበቃን አልደረሰልንም። በነገው ፕሮግራማችን ይዘን እንመለሳለን። ፕሮግራማችንን በፌስቡክ እየተከታተላችሁ አስተያየት ለምትሰጡን በጣም እናመሰግናለን። በተለይ ሀና ቆንጆ የተባለች የፌስቡክ ተከታታይ ሁሉንም ቀን ጋቢና ቪኦኤን እየተከታተለች አስተያየት ትሰጣለች። እናመሰግናለን። የጋቢና ጉዟችን
በዚሁ ተጠናቋል። እንግዲህ በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳቸው ያመሸነውን የመስታወት አድረጋውና
ጽዮን ግርማንን ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቬሮ ነው። ሙዚቃ በመምረጥ ደግሞ እንደዚሁም የቴክኒክ ጉዳዮችን በማስተባበር ዲጄ ፋትሱ ሱራፌል አብሮን ነበረ። መልካም ምሽት። በነገው ጉዞ እንገናኝ። ቴዲ አፍሮ ኦ አፍሪካዬ አብሯችሁ ይቆያል።
መልካም ምሽት። Bye.